ማቴዎስ ወንጌል ላይ የጀመርነውን እንግዲህ የክርስቶስ ኢየሱስ ለደቀ መዛሙርቱ ያስተማረውን ጸሎት ነውና እንደተለመደው ያው የምንመለከተው ምዕራፍ 6 ቁጥር 10 ላይ ያለችዋን ከሰማይ ማለትም ፈቃደ በሰማይ እንደሆነች እንዲሁ በምድር ትሁን የሚለውን ቢሆንም ግን ወንድሜ ጆሲ እንግዲህ ይተባበረናል ምዕራፍ 6 ከ1 እስከ 18 አንድ ላይ እናነበውና በዛው ውስጥ ያለውን ሐሳብ አብረን እንመለከታለን።
በጌታ በኢየሱስ ክርስቶስ ማነባለው የማቴዎስ ወንጌል ምዕራፍ 6 ቁጥር 1 ለሰዎች ታዩ ዘንድ ብፁዓታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ብፁዓትን ስታደርግ ብዙዎች በሰው ዘንድ ይከብሩ በመካከም በመንገድም እንዲያዘርጉ በፊትህ መለከት አታስነፋ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትተው፣ በስውር የሚያይ አባትህ በግልጥ ይከፍልሃል። ስትጸልዩም እንደ ግብዞች አትሆኑ፣ ለሰው ይታዩ ዘንድ በመካከምና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና። ስትጸልዩ እንደነርሱ በከንቱ አትድገሙ፣ ስለዚህ አትምሰሏቸው። ሳትለምኑ አባታችሁ የሚያስፈልጋችሁ ያውቃል። እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ስትጦሙ እንደ ግብዞች አትጠልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል።
አሜን። ጌታ ይባርክህ ወንድሜ ዮሴፍ። ስለዚህ ባለፈው የተመለከትነው መንግስት ትምጣ የሚል ሐሳብ ተነጋግረን ነበር። መንግስት ትምጣ ብለን ስንነጋገር የእግዚአብሔር መንግስት ብቸኛ አቻ የሌለው ያ መንግስት ሲገዛ ሌላ ደባል ወይም ደግሞ ከእርሱ ጋር አንድ ላይ ሊሆን የሚችል ተስማምቶ የሚገዛበት ማንነት ሳይሆን ፍጹም ብቸኛ ገዥ የሆነውን አምላክ ለማምለክ እንደገናም ደግሞ በህይወታችን ውስጥ ለማሳየት ያንን ጸሎት ተስማምተን ነው የምንጸልየው። ይህንን የጸሎት ሐሳብ ስንማር በጣም መርሳት የሌለብን ነገር ይህ ጸሎት ብቻ አይደለም፣ ከህይወት ጋር በጣም የተገናኘ ነው፣ ከኔና ከእናንተ ኑሮ ጋር እና እያንዳንዱን ስንኟን ወስደን ስንመለከታት በጣም ትርጉም ይሰጣል። ኢየሱስ ክርስቶስ ይህንን ሲላቸው ያለበት ምክንያት አለው። ስለዚህ አሁን ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብሎ ሲል እንግዲህ ሰማይን ከምድር ጋር ማገናኘት ነው። በቃ ሰማይ ሰማያዊ የሆነውን ነገር በምድር ላይ እንዲሆን ሰዎች ራሳቸውን መስጠት ለማስገዛት ሲፈቅዱ ማለት ነው። እና ፈቃድ ይፈጸም ብለን ስንጸልይ እያልን ያለነው ነገር ምንድን ነው? እሱ የእግዚአብሔር ፈቃድ የእግዚአብሔር ዓላማ ከሰዎች ክፋት ይልቅ ብርቱ ነው። ከሰዎች አመፀኝነት ይልቅ በጣም ጉልበታም ነው። የእግዚአብሔር ፈቃድ እኔና እናንተ አይሆንም ብለን የፈለግነውን ያክል ብንዘጋውና ነገሮችን ድርግም አድርገን ብንይዝበት ያንን ከማድረግ የሚከለክለው ማንም የለም። አሁን እኛ እያልን ያለነው ምንድን ነው? እሱ ለአንተ ፈቃድ እንደው የሚመቻች አይነት ነገር እንፍጠርልህ እያልነው አይደለም ያለነው። እኛን ራሳችንን ለእሱ ፈቃድ ለማስገዛት የእኔ የሆነውን ነገር በመተው ከእርሱ ጋር ለመስማማት። አሁን ኢየሱስ ክርስቶስ ስለ መንግስቱ ነው እያወራ ያለው። ይሄ የተራራው ትምህርት ወይም ደግሞ የተራራው ስብከት የሚባለው ከመንግስቱ ከእሱ ጋር ከገዥነቱ ጋር የተገናኘ ነው። ለንጉሱ ተገዢ የሆኑ ባለሟሎች ወይም ደግሞ ባሮች ፈቃድህን ልናደርግ በፊትህ አለን። ሉቃስ ወንጌል ምዕራፍ 17 ላይ አንድ አስገራሚ ታሪክ ኢየሱስ ክርስቶስ ለሐዋርያቱ ይነግራቸዋል። የትኛው ጌታ ነው ከሥራ ተመልሶ መጥቶ ባሪያዎቹን የሚመግብ ጌታ ማን ነው? እነሱ አይደሉም ወይ ቆመው የሚመግቡት ብሎ ይላል። በሱ መንግስት ውስጥ ለመኖር እኔና እናንተ ራሳችንን ስንሰጥ የኛ የሆነውን ነገር በመተው ከሱ ጋር ለመስማማት ነው። አንዳንድ ጊዜ ያ የሚገባን በጣም ዘግይተን ነው። በነገራችን ላይ ከብዙ ትግል በኋላ አንድ በአማርኛ የሚባል አባባል አለ፣ አጉል መንፈራገጥ ለመመላለጥ ይባላል አይደል? ምለ በጣም ደክመን አይነት ነገር ነው ዝለን። ያዕቆብንም ልናስበው እንችላለን። ያዕቆብ በጣም ብዙ ጥሯል፣ በጣም ማታለል ችሏል፣ ብዙ ነገሮችን አድርጓል። በስተመጨረሻ ግን ከእግዚአብሔር ጋር ታግሎ ለማሸነፍ አልቻለም አይደለ? ከዛ በኋላ ተመቶ ምልክት የሚሆን ነገር ቀረለት። ስለዚህ ስሙ ሁሉ ከያዕቆብነት ወደ እስራኤልነት ተለወጠ። ስለዚህ ወደድንም ጠላንም ከእግዚአብሔር መንግስትና ሐሳብ ጋር ለመኖር ስናስብ የሆነች አሪፍ የጀርባ ባግ ይዘን መተን ከእሱ ጋር ልንከተል አንችልም። የሆነ ቦታ ላይ ቱታዋን ለወጥ አድርገን የምንለወጥበት አይነት መልክ ማለት ነው። ያንን አይነት ነገር ልናደርግ አንችልም። ምክንያቱም ይሄ ፈቃድ በጣም ከሰዎችም ጥበብ ይልቅ የሚጠበብ ፍቃድ ጥበብ ነው፣ የላቀ ነው። የመስቀሉ ቃል ለሚጠፉት ሞኝነት ብሎ ሲል በዛን ዘመን የነበረ አስተሳሰብ ነበረ፣ የሰዎች የሆነ ነገር ከዛ በጣም በላይ የላቀ ነው። ይህን ልመና ለእግዚአብሔር የምናሰማው ቅድም እንዳልኳችሁ እግዚአብሔር የእኛን እቅድ የሆነ ቢሮ ገብተን ልክ እንደ መፈጸም እንዲችል የምናስፈርመው ፊርማ አለ አይደለ? ይዘን ሄደን እንደማስፈረም አይደለም። ፈቃድህ በሰማይ እንደሆነች አሁን በሰማይ የምትለዋን ቃል በጣም አንርሳት፣ በደንብ እናስምርባት። በሰማይ የሚሆነው የሚከናወነው ነገር ሁሉ ያለ አንዳች ጥያቄ ተፈጻሚ ነው። አስባችሁታል? ገብርኤልን እግዚአብሔር ወደ ማርያም ሊልክ ሲያስብ እና ገብርኤልን መልእክት ይዘህ ሂድ ብሎ ሲለው ገብርኤል እስቲ ቆይ ላስብበት ብሎ ሲል አይገጥምም አይደለ? በሰማይ ያለውን ፈቃድ በምድር እንዲሆን እንዲሁ በምድር ትሁን። እንዴት ትሁን? አሁን እኔና እናንተ የምንሟገተው የኛ የሆነውን ነገር እጃችን ላይ ያለውን ነገር አስጥሎን ከሱ ሐሳብ ጋር ለመስማማት። እግዚአብሔር ትልቁ ዓላማ ወገኖች ራሳችንን ለእርሱ ለማስገዛት በዚህ የእግዚአብሔር ፈቃድ ውስጥ በትዕግስት በመታዘዝ በእሽታ መንፈስ፣ ዳዊት በእሽታ መንፈስ ደግፈኝ ይላል አደለ? እግዚአብሔር የኔና የእናንተን ይሄ ፐርፎርማንስ ይሉታል አደለ? ክህሎት፣ ችሎታ፣ እሱን አደለም ማየት የሚፈልገው። እንደዚህ አይነት ሰዎች በጣም ማት አሉ። እነሱ በጣም ኢምፕረስ አያደርጉትም እግዚአብሔር። በጣም ጥሩ የሚናገሩ ጥሩ አይነት አላለም ብለን የምንላቸው እነሱ አይደሉም። ኤሊም እኮ ሊቀ ካህን ሆኖ በቤተ መቅደስ ውስጥ ያገለግል ነበር። ግን የኤሊ ሊቀ ካህንነት ከሳሙኤል እግዚአብሔርን ለመስማት ካለው መታዘዝ ጋር ሲነጻጸር የማይገናኝ ነበረ። ወገኖች ይህንን ጸሎት ስንጸልይ በጣም ፈቃዱ ምን እንደሆነ የበለጠ እንዲገባንም ጭምር ነው የምንጸልየው። ፈቃድህ በሰማይ እንዳለች እንዲሁ በምድር ትሁን ብለን ስንል ለማለት ያህል አይደለም የምንለው። በዚህ አጋጣሚ በነገራችን ላይ በዚህ ሳምንት አንድ ያው የፈረደበት ፌስቡክ እዛ ላይ አንድ ነገር አየሁኝ። ያየሁት ነገር ምንድን ነው? እሱ ዳዊት ይመስለኝ ዳዊት የሚባል አንድ የሆነ ሰባኪ አለ እና ምን አለ፣ አባታችሁ ነው የሚባለውን ጸሎት ዝም ብለን ደጋግመን አንጸልየው፣ መጸለይ የለብንም አይነት ነገር ነው የሚለው። እና አይ ሴድ ኦኬ አንጸልየው የሚለው ሐሳብ እሺ፣ እንዲሁ ወላር በግርድፉ እንውሰደው አንጸልየው የሚለውን። ግን ከዛ ባለፈ ግን ያለውንስ ትርጉም ሰዎች ፕሮግራም መዝጊያ ላይ አይ ሪመምበር ፕሮግራም መዝጊያ ላይ ኖርማሊ ኢትዮጵያ ውስጥ በነበርንበት ማለት በነበርኩኝ ጊዜ የነበሩ የወንጌላውያን አብያተ ክርስቲያናት በፕሮግራም መጨረሻ ላይ ሁልጊዜ አባታችን ሆይ ይጸለይ ነበረ እና አይ ቲንክ ስም ብናገርም ምንም ክፋት የለውም። እነ ቶማስ የፌዝ አርሚዎቹ ምን አሉ? አይ ከዚህ በኋላ እኛ እንደ ሃይማኖተኛ አባታችሁ ነው ብለን አንጸልይም፣ መቆም አለበት የሚል ነገር ይዘው መጡ ማለት ነው። ከዛ በኋላ በእነሱ የተጀመረው የማቆም መንፈስ ሌላውንም ተጋባው ማለት ነው። ስለዚህ አሁን ምን እያደረግን ነው? ወደኋላ ነው መመለስ ያለብን። ይሄ አባታችን ሆይ ከምንለው በላይ ሌላ በጣም ጥልቅ የሆነ ትርጉም አለው። እንዲሁ ስላለው ብቻ አይደለም፣ በጣም ከህይወት ጋር የተገናኘ ቁልፍ የሆነ ነገር ስላለው። በሰማያት የምትኖር አባታችን ሆይ ብለን ስንል እግዚአብሔር ምጡቅ ረቂቅም ነው፣ እግዚአብሔር ደግሞ አባትም ነው፣ ቅርብም ነው። እንዲገባቸው ፈልጓል። አይ መንግስትህም ትምጣ ብለን ስንል ይሄ መንግስት የሚወር ወይም ደግሞ በጠላት መካከል ሊገለጥ የሚችል መንግስት ነው። ይሄ በቤተ ክርስቲያን ውስጥ የነበረ ጤናማ የሆነ ትውፊት የሆነ ቦታ ላይ ስናበላሸውና ስናጠፋው ሌሎቹንም ነገሮች ናቸው ምናጠፋቸው። የእግዚአብሔር ጸጋና የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት ጤናማ የሆነ ልማድ መጠበቅ አለበት። ከዚህ ጋር በጣም ሊያስማማን የሚችል ቁልፍ ሐሳብ በኖርማሊ ማለት ኖርማሊ በኢቫንጀሊካል በኢትዮጵያ በአበሻ ኢቫንጀሊካል ባህል ውስጥ መጠጥና ዘፈን ኃጢአት ነው አይደል? ባይ ዲፊኒሽን ሰው ጌታን ተቀበለ ሲባል መጠጥና ዘፈንን አቃ አቁሟል ማለት ነው። ባይ ዲፊኒሽን አዚህ አሁን ወደ ውጭ ዓለም ስትመጡ ነገሩ ሌላ ነው። አሁንም ኢትዮጵያም ተጀምሯል አይነት ነገር ነው። እና ምን ለማለት ፈልጌ ነው? በጣም ጤናማ አሪፍ ባህል። ይሄንን እንዴት አድርገን እኛ ቅዱስ አድርገን አንወስደው? አባባሌ ገብቷችኋል? ቅዱስ የሆነውን ሐሳብ በጣም አድርገን ልንጠብቀው ይገባል። ማስታውሰው አንድ የቤተክርስቲያን ሽማግሌ ልክ ጌታን ሲቀበል አለ ሲመሰክር ነው የሰማሁት። ጌታን ሲቀበል የኤፍሬም ታምሩን ዘፈን በጣም ወደው ነበር አለ እና የመጨረሻ ብዬ ዘፈንኩኝ አለ። በቃ የመጨረሻ ታስታውሱ እንደሆነ በዛ እንግዲህ ሰማንያዎቹ እርሊ ሰማንያዎቹ እነ ኤፍሬም ምናምን ታዋቂ ነበሩ እና በደምብ ከልቤ ዘፍኜ መጣ ወጣልኝና መጣሁኝ አለ። ምንላችሁ ፈልጌ ነው በጣም ይሄ የእግዚአብሔር የሆነውን ነገር ወገኖቼ በሕይወታችን ውስጥ በምንም አይነት መልኩ ከእግዚአብሔር የወጣውን ትእዛዝ ልናሳንሰው አይገባም። በቃ ይሄ የእግዚአብሔር የሆነው ነገር የእግዚአብሔር ነው። ስለዚህ በጣም ከዚህ ታሪክ ጋር ሊሄድ ከዚህ ሐሳብ ጋር ሊሄድልን የሚችለው ነገር የሰዎች ክፋት የትኛውንም ያክል የላቀ ቢሆን ነገር ግን የእግዚአብሔርን ፈቃድ አይከለክለውም የሚለውን ምሳሌ የሚሆነን ዮሴፍ ነው። ዮሴፍ በዘፍጥረት ምዕራፍ 45 ጀምሮ ያለውን ታሪክ ስንመለከት እግዚአብሔር በዮሴፍ ውስጥ ሊያደርግ የፈለገው ነገር ነበረ። ታሪኩን እናውቀዋለን። ወንድሞቹ ቀኑበት፣ ጉድጓድ ውስጥ አሉት፣ ከዛም አውጥተው ሸጡት፣ ወደ ግብፅ ሄደ። ግብፅ ውስጥ ባሪያ ሆኖ የሚሰራበት ቦታ ላይ የሚያገለግልበት ቦታ ላይ ደግሞ የሚገርመው እግዚአብሔርም ከእሱ ጋር ነበረ ይላል። በጣም የሚገርመው ነገር በምታልፉበት የህይወት ጉዞና ጎዳና ውስጥ አይገባችሁም፣ ግን ሳምሃው የሆነ ለየት ያለ ነገር አለ። በእርግጠኝነት እናውቃለን የምናልፍበት የህይወት ጎዳና አስቸጋሪ ሊሆን ይችላል፣ ከፍ ያለ ዝቅ ያለ ሊሆን ይችላል። ነገር ግን በዛ ታሪክ ውስጥ ግን የእግዚአብሔር አብሮነት ከእርሱ ጋር ነበረ። ዮሴፍ በነገሩ መጨረሻ ላይ ለወንድሞቹ ያላቸው ነገር ምንድን ነው? ዘፍጥረት ምዕራፍ 50 ቁጥር 20 ላይ እናንተ እኔን ለመጉዳት አስባችሁ አድርጋችሁት ነበረ፣ እግዚአብሔር ግን አለ ዛሬ እንደሚታየው ሁሉ የብዙዎችን ህይወት ለማዳን ለበጎ አደረገው። በጣም ከባድ ነው አይደል? ምላችሁ በጣም እነዛን ሁሉ ዘመናት የሌለ ስም ተሰጥቶት አይደል? ሊደፍረኝ ነው ብላ የጴጢፋራ ሚስት ከሳው እስር ቤት ገብቶ በጣም እስኪ አስቡት ምን ሊሆን እንደሚችል። በዛ ውስጥ ሁሉ ግን እግዚአብሔር ግን ሐሳብ ነበረው። ይሄ ሐሳብ ወደ ኋላ 400 ምናምን ዓመት ስትሄዱ ለአብርሃም እግዚአብሔር ቃል የገባለት ነገር ነበረ። ወደ ግብፅ እንደሚሄዱ በባርነት እንደሚያዙ ከዛም እግዚአብሔር ነፃ እንደሚያወጣቸው በጣም ግንኙነቱ የእግዚአብሔር ፈቃድ የእግዚአብሔር ዓላማ የሰዎች ክፋት ሊከለከል አይችልም። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ለእግዚአብሔር ለአብርሃም የገባለትን ቃል ሲገባለት እንዲሁ ሊለው ስለፈለገ አይደለም። ነገር ግን ዘርን በአንተ አይደለ ዘር በአብርሃም አማካኝነት ስለሚመጣ ያ ዘር ለሰው ልጆች መዳን ምክንያት ስለሚሆን ለከስ በሕይወታችን ውስጥ የሚሆነው ነገር ወደድንም ጠላንም ገባንም አልገባንም ከእግዚአብሔር ሐሳብ ጋር የተገናኘ ነው። ማለት የግድ እግዚአብሔር መጥቶ ቆይ ሂሳቡን ላስረዳ ብሎ ወረቀትና እርሳስ ይዞ እየደለዘ እየሰረዘ አያስረዳንም። ግዴታም የለበትም። ካልገባን በቃ አልገባንም ነው ምላችሁ። ተንበርካችሁ ተንበርከን ማለት ያለ ይሄ ማለት ቀላል ስለሆነ አይደለም። ይህንን ምላችሁ ግን እውነቱን እንነጋገር አይነት ነገር ነው። ስለዚህ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዚህ የታሪኩ ባለቤት ትልቁ ባለቤት ዮሴፍ ይመስላችኋል? ዮሴፍ አይደለም፣ እግዚአብሔር ነው የነገሩ ባለቤት። ማለት ከዛ መጋረጃ ጀርባ ይሰራ የነበረው እግዚአብሔር ነው፣ እያንዳንዱን ነገር ሲያሰካካው ማለት ነው። እግዚአብሔር ዓላማ ሊበላሽ አይችልም። ይሄ ታሪክ በጣም የሚያሳየን ነገር ይሄ ነው። በክህደት ውስጥ በመከራ ውስጥ በጣም ተስፋ አስቆራጭ በሆነ ነገር ውስጥ እግዚአብሔር በሰዎች አመጽ ክንዱ አትላላ። በሰዎች አመጽ ደግጦ ቆይ እስቲ ፕላን ቢ ምንድነው ብሎ አይልም። ፕላን ቢ የለውም እግዚአብሔር። እግዚአብሔር ከመጀመሪያ እስከ መጨረሻ ያለውን ነገር ያውቃል፣ በፊት ለፊቱ አለ። እነዚህ ወንድሞቹ ላደረጉት ነገር ተጠያቂ አይደሉም ማለት አይደለም። ይሁዳ ኢየሱስን አሳልፎ በሰጠ ጊዜ የእግዚአብሔር ሐሳብ እኮ ሆኗል አይደለ? ትንቢቱ ተፈጽሞበታል። ነገር ግን ይሁዳ ከተጠያቂነት ያልፋል ወይ ብለን ስንል አይ ከተጠያቂነት አያልፍም። ይሁዳ እድል ነበረው ወይ? አሁን እድል ነበረው። ምን የማድረግ እድል? ንስሐ የመግባት። እግዚአብሔር ክፉ የሆነውን ተግባራቸውን ወደ በጎ ለውጦታል። የምናልፍበት የህይወት ተግዳሮቶች፣ ሁኔታዎቻችን በጣም አስቸጋሪና ተስፋ አስቆራጭ ሊመስሉ ይችላሉ። የማይገባን የእግዚአብሔር ሐሳብና ዕቅድ ግን በዛ ውስጥ አለ። እኔና እናንተ ከኃጢአት ጋር አንስማማ። እግዚአብሔር ከኃጢአታችን ጋር በፍጹም አይስማማም። ድንገት ለኃጢአት ፍላጎቶቻችን ሊተወን ይችል ይሆናል። አል ኃጢአትን አትስሪ። ዮሐንስ ወንጌል ምዕራፍ 8 ላይ ሊወግሯት የመጡትን ሴት ኢየሱስ ምን አላት? እኔም ይቅርታ አድርግልሻለሁ፣ ይቅርልሻለሁ፣ ግን ኃጢአትን ደግመሽ ምን አታድርጊ? አትስሪ። ማለት ክፉ የሆነ ነገር ሁሉ ጥሩ ነው ለማለትም አይደለም። ክፉ የሆነ ነገር ሁሉ ጥሩ አይደለም። ነገር ግን በዛ ውስጥ ግን እግዚአብሔር በጎን ነገር ያወጣል። የሰዎችን የልብ ስብራት እግዚአብሔር ይመለከታል። ባለፈው ሳምንት በሆሴዕ ታሪክ ውስጥ ያየነው ነገር ያ ነው አይደለ? በጣም የእስራኤል አመፀኝነት በእግዚአብሔር ላይ ማመጿ፣ እምቢ ማለቷ፣ እግዚአብሔር አመሳስሎ ያሳየን ነገር ያቺ ሴተኛ አዳሪ የነበረችውን ያቺን ሴት ያለ እግዚአብሔር የፍቅሩ ጥልቀት ያንን ሕይወቷን መቀበሉን አይደለም እግዚአብሔር ሊነግረን የፈለገው። ነገር ግን የእግዚአብሔር ጸጋና የእግዚአብሔር ቸርነት ከየትኛውም ከኛ ድካም ከኛ አይነት ከኛ የህይወት ሁኔታ በጣም የላቀ ነው። እግዚአብሔር ክፉ የሆነውን ነገር ወደ በጎ መለወጥ ይችላል። ሰው ለክፉ ሊያደርግ ይችላል፣ እግዚአብሔር ግን መልካም ያደርገዋል። ወገኖች፣ አንዳንድ የህይወት ክስተቶች በጣም ትርጉም የለሾች ሆነው ልናገኝ እንችላለን። ይሆኑብናል። በጣም አይገባንም። ለምን እንደሆነ ጥያቄ ሁሉ ጠይቀን መልስ ማናገኝበት ማለት ነው። በአብዛኛው የኢዮብ መጽሐፍ ምዕራፍ 38ን ነው በጣም የማነበው። አንዳንድ ጊዜ ኢዮብን እግዚአብሔር መጥቶ በጣም ኢዮብ ብዙ ጥያቄ ነበረው። እንደውም የኢዮብ ጥያቄ ምንድን ነው? እንደው ዳኛ ቢኖርና በእኔና በእግዚአብሔር መካከል ቆሞ እንድንወያይ ቢፈቅድልን እንደው ማወቅ እፈልጋለሁ የሚል አይነት ነገር ነበረው። እና እግዚአብሔር መጥቶ ኢዮብን ምን አለው? እስኪ ወገብህን ታጠቅ እና እንነጋገር አይነት ነገር ነው። ማለት እግዚአብሔር ጥያቄ እንድንጠይቅ እንዳንጠይቀው አይደለም የሚፈልገው። እኛ ካለን ግንዛቤ በላይ በጣም እግዚአብሔር ነው በቃ። አሁን የተቸገርነው እኮ በጣም እግዚአብሔርን አሳንሰ ነው፣ ከጥንንጥዬ ነገሮች ጋር ስላገናኘ ነው። በጣም በቃ ለምንኖረው ኑሮ ይሄ ዓለማዊ መስፈርት የሚመስሉ ነገሮች ናቸው በጣም እየተገናኙብን እየተቸገርን ያለ ነው። ወገኖቼ፣ እንደ አማኝ የእግዚአብሔርን መንገድ ወዲያው ላንረዳው እንችላለን፣ አንረዳውም። ያ ማለት ግን የእግዚአብሔር ፈቃድ የእግዚአብሔር ሐሳብ አልተከወነም አልተፈጸመም ማለት አይደለም። ዮሐንስ መጥምቁ ኢየሱስ ክርስቶስ መሲሁ እንደሆነ የእግዚአብሔር በግ እንደሆነ ከተናገረ በኋላ አንተ ነህ ወይንስ ሌላ እንጠብቅ የሚል ጥያቄ ጠየቀ አይደለ? በጣም ሊገባው አልቻለም። ልላችሁ ፈልጌ ነው የእግዚአብሔር ሐሳብ ወገኖቼ እኛ ከምናስበው በላይ የላቀ ነው። ስለዚህ የሰማዩን ፈቃድ ስንፈልግ የግድ ነገሩ ተብራርቶልን ማና አይደለም። እግዚአብሔር ፈቃድ ወገኖቼ እኔና እናንተን ምቾትን ከማለማመዱ በፊት ትዕግስትን ያስለምደናል። ምንን ከማለማመዱ በፊት? ምቾትን ከማለማመዱ በፊት ትዕግስትን። በጣም አሜሪካ ደግሞ አበላሽቶናል አይደል? ምቾት በጣም አሪፍ ነው። በቃ ቤት ትንሽዬ ሲሞቅ አቤት ከልጆች ጋር ያለ ጠብ ልነግራችሁ አልችልም። አንዳንድ ጊዜ በጣም ዲስኮንፈርት እንኳን እስቲ እንዲማሩ ፐርፐዝሊ አደርገዋለሁኝ እና በፍጹም በቃ ትግል ነው አለመመቸትን ሰው እንዲለምድ። ወገኖች እግዚአብሔር ትዕግስትን እንድንማር ስለሚፈልግ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን እንድንጸልይ ጌታ ነገረን። ያ ማለት ምንድን ነው? እሱ የእግዚአብሔር ፈቃድ በእኔና በእናንተ ቁጥጥር ስር አይደለም ያለው፣ በራሱ በእግዚአብሔር እጅ ነው ያለው። ማለት በቀን በቀን ይህን ጸሎት ስንጸልይ በጣም አስቡት። አሁን ቆማችሁ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን ስንል እንዲሆን የምንፈልገው ነገር በእኛ ሰዓት አቆጣጠር ውስጥ አይደለም። ምክንያቱም አንድ ቀን እንደ 1000 ዓመት ነው በእግዚአብሔር ፊት። በዛ የቁጥር ሰዓት ውስጥ ገብተን ወዳጆች ሆይ አለ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን መሆኑን ይህንን አንድ ነገር አትርሱ። ግን አለ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንደሚሰራ እንደሚያደርግላቸው እናውቃለን። ፈቃድህ በሰማይ እንዳለች እንዲሁ በምድር ይሁን ብለን ስንጸልይ ነገሩን የሚፈጸምበት የመፈጸሚያውን ዴድላይኑን አይነት ነገር እሱን ለእርሱ እያሳወቅ ነው አይደለም። ይሄ ነገር ይሄ ጉዳይ መፈጸም አለበት። አንዳንድ ጉዳዮች አሉን አደለ መፈጸም ያለባቸው ጊዜውን ጠብቀው። ለምሳሌ አሁን ታክስ የታክስ ሲዝን ነው አሁን እና ታክስ የምንሰራ ሰዎች ኤፕሪል 15 ከመሆኑ በፊት እግረ መንገድ ማስታወቂያ እየነገርኩኝ ነው። ኤፕሪል 15 ከመሆኑ በፊት ወደድንም ጠላንም ተመለሰልንም አልተመለሰልንም ዴድላይን አለው። እግዚአብሔር ፈቃድ ግን እንደዛ አይደለም። እግዚአብሔር ሲሰራ በራሱ ጊዜና ሰዓት ይሰራል። እግዚአብሔር በጣም ፈቃዱ ሲገለጥ በጣም ዝግ ብሎ ነው የሚገለጠው፣ አይቸኩልም። እንዴ አላዛር እኮ ሊሞት ታሟል ተብሎ ተነግሮት ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ ምን አለ? አይ በቃ አላዛር ታሞ ተኝቷል ብሎ እዛ ቆየ። ያ የቆየበት ሰዓት እኮ ለአላዛር እህቶች የባከነ ሰዓት ነው አይደለ? ምን አለ በጊዜ ብትመጣ አይነት ነገር። የእሱን እስኬጁል እኛ አንሰራለት። ከዛ በኋላ በቃ እንሂድ አይነት ነገር ብሎ ሲላቸው አይ ከተኛማ ምንም ችግር የለም ብለው ተከትለውት ሄዱ። ሲሄድ ያዩት 4 ቀን በመቃብር ውስጥ የገባ የበሰበሰ ሬሳ ነው ያለው። እዚህ እኮ ብትኖር ኖሮ አይነት ነገር ነው። የሰማይ የሆነው ፈቃድ ስለሌለ የለም ማለት አይደለም። ማለት አልመጣም ብለን ስላሰብን እዚህ ጋር አልተገኘም ማለት አይደለም። ማለት ኮቴውን ሳንሰማው መምጣት የሚችል ኮቴውንም ሳያሰማ መሄድ የሚችል በሁለቱም ነገሮች ውስጥ ያለ አምላክ ማለት የሰማዩ ፈቃድ ይሁን ብለን ስንል ይሄ በቃ ከአይምሯችን በላይ የሆነው ጌታ ማለት። ኢዮብ 23 ላይ ትሰራለህ፣ ስትሰራ ግን እኔ አላይህም አላስተውልህም ብሎ እንዳለው ማለት ነው። ግኖቼ እግዚአብሔር ምላሽ በጣም ፈጣንና ወዲያው አይደለም። አሁን ሾርት ቪዲዮዎች አሉ አይደለ? በጣም ወዲያው 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 የምናያቸው በጣም ሱሰኞች ያደረጉን እንደዚህ አይነት ነገር አይደለም። እግዚአብሔር ስራ በአብዛኛው በጣም በዝግታ በስውር ከኛ ሰሌዳ ከኛ የጊዜ አቆጣጠር ውጪ የሚሰራው። ፈቃድ በሰማይ ይሁን እንደሆነች እንዲሁም በምድር ትሁን ብለን ስንል ሰማይ ከምድር ጋር እንዲገናኝ ከፈለግን ወገኖቼ ምቾትን ሳይሆን ትዕግስትን ነው የሚያስተምረን። ስንጸልይ መታገስን አስተምረኝ፣ የምናልፍበት ጎዳናና ህይወት ውስጥ የምንማራቸው ነገሮች ስላሉ ጸሎታችን የሚሰጠን ነገር ወገኖች እግዚአብሔርን ምላሽ እየጠበቅን ባለንበት ሰዓት የተቀደሰ ተግባር እንድናደርግ ነው። ዮሐንስ መጥምቁ በሚወለድበት ጊዜ ዘካርያስ እስከዛች ሰዓት ጊዜ ድረስ ዮሐንስ መጥምቁ እስከሚወለድበት ጊዜ ሰዓት ድረስ በታማኝነት በጽድቅ እግዚአብሔርን ያገለግል ነበረ አይደለም የሚለው። አስቡት እንግዲህ ያ የእግዚአብሔር ፈቃድ የሚፈጸምበት ጊዜና ሰዓት እስከሚመጣ ጊዜ በዕድሜ አርጅቶ ደክሞ እስካለበት ጊዜ ድረስ የተቀደሰ ተግባሩን ሲፈጽም ነበረ። ሌላ ነገር ፍለጋ አንሄድም። ማለት አብርሃምን ስናስበው ወደ አጋር ጋር የገባበትን ክስተት ምናምን እንመለከታለን እና እናውቃለን አይደል? ግን ያ የትዕግስቱ ጊዜ የኔና የእናንተን የመጠበቅ ትዕግስት ወገኖቼ ተስፋችንን በእርሱ ላይ እንድናደርግ በእርሱ ላይ እንድንጸና ፈታኝ የሆነ የህይወት ሁኔታዎች በጣም ከህይወት እውነታ ጋር ስንጋፈጥ ፊት ለፊት ስንገናኝ በደንብ አሉ። አሁን ያንን የእግዚአብሔርን ፈቃድ በህይወታችን ውስጥ እናስፈጽም ዘንድ እኔና እናንተ ራሳችንን አጋልጠን መስጠት ነው ያለብን። ይሄ ጸሎት ወገኖቼ ትዕግስትን የምንለማመድበት መጠበቅ እግዚአብሔር በስራ ላይ ስላለ እየባከነ ያለ ጊዜ አይደለም። በቃ ስንጠብቅ እግዚአብሔርን ስንጠብቅ እየባከነብን አይደለም ያለ ነው። ምክንያቱም እግዚአብሔር ሲመጣ በሚመጣበት ጊዜ ይመጣል። ሲመጣ ደግሞ በክብር ነው የሚመጣው ወገኖች። ሲጎበኝ በዛው መጠን ይጎበኛል። የኢዮብ እነዛን ሁሉ ጊዜያቶች በጓደኞቹ ተከቦ ኧረ አልገባህም ኢዮብ የሆንከው ነገር አለ ብለው እያሉት መጨረሻ ላይ እግዚአብሔር ወደ እርሱ ሲመጣ በሁለት እጥፍ ምን አደረገው ይላል? ባረከው። ከዛ በኋላ ለነርሱ እንዲጸልይ አዮብን እግዚአብሔር አደራ አለው። እግዚአብሔር መንገድ እግዚአብሔር ፈቃድ በአብዛኛው የመስቀሉን መንገድ እንድናይ እንድንመለከት በመከራ ውስጥ እንድንጸና በዛ ውስጥም ታማኝ እንድንሆን። በጣም ይሄንን ነገር ይሳነብና ሳጠና ካሜሮዬ ሊወጣ ያልቻለ ታሪክ የሐና ታሪክ ነው። ሐና አንደኛ ሳሙኤል ምዕራፍ 2 ላይ በጣም ጸልያለች፣ በእግዚአብሔር ፊት ልጅ ጠይቃለች። ልጅን እግዚአብሔር ሰጥቷታል አይደለ? ሰጥቷት ያደረገችው ውሳኔ ምንድነው? እሱ ልጁን መልሳለ እግዚአብሔር ሰጠችው። እርስ ታፍ በጣም ከባድ አስቸጋሪ። ምዕራፍ 2 ቁጥር 18 እስከ 21 ምን ይላል? ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበረ። በጣም እኮ ትንሽዬ ልጅ ነው፣ በእግዚአብሔር ፊት ያገለግል ነበረ። እናቱም አለ ታናሽ መደረቢያ ሰራችለት። በየዓመቱ መስዋዕት ለመሰዋት ከባላው ጋር ስትመጣ ያንን ይዛለት ትመጣ ነበረ። አሰባችሁታል? ልጃችሁን ቤተ መቅደስ ትታችሁት እዛ በየዓመቱ ስትመጡ ስማችሁት ነው የምትሄዱት፣ አብሯችሁ አይሄድም። አስቴር አበበ የዘመረችው ዝማሬ በጣም ግሩም ዝማሬ አለ። ሳሙኤልን እንካ የሚል ዝማሬ፣ ምን ክፋት አለው ቢያገለግለኝ፣ አገር ሁሉ ያውቃል እንደሰጠኸኝ፣ እንደተቀበልኩት በለቅሶ በእንባ በስለት ክምር ቤቴ እንደገባ ከሚሆን የራሴ እኔው ጋር ቀርቶ መልሼ ልስጥህ ልይ ሌላውን በቅቶ ስስት ሳይዘኝ እንዴት ሳልል ይኸው እየኖርኩት ይኸው አኖርኩት ከእግሮች ስር ለእኔ ለትውልድ ይሁን ይለፈኝ ሽታውን ሳልጠግበው የልጅነቱን ነግቶልኝ ሳላይ ጨዋታ ሳቁ። ከባድ ነው አይደል? ያንን ልጅ ሽታውን ሳትጠግበው የሚገርም ዝማሬ ነው። አምጥታ ቤተ መቅደስ ውስጥ አስቀምጣው በዓመት በዓመት እየመጣች እየደረበችለት ትሄዳለች። ወገኖች ይሄ የሰማዩ ፈቃድ በጣም ጥልቅ ነው ከምንገምተው በላይ። ጥቂት ቆይቶ ሳያባብለኝ እንካ በማለዳ ተቀበለኝ። የእውነት እኔና እናንተ ይህንን ማለት እንችላለን? የሰማዩ ፈቃድ በእኔና በእናንተ እንዲከወን ወገኖች፣ የእግዚአብሔር ፈቃድ በእውነት ከምንገምተው በላይ ነው። ይህን የእግዚአብሔርን ፈቃድ በተመለከተ የነገ መለኮት ምሁራን ፈጠን ብዬ እናገራለሁኝ፣ ሁለት አይነት ነገሮችን ይናገራሉ። አንደኛው ይሄ የተወሰነው ዲክሪቲቭ የሚባለው በቃ የታዘዘው የታወጀው የማይለወጠው የእግዚአብሔር ሀሳብ ነው። ዘፍጥረት ማነው ራእይ ምዕራፍ 4 ቁጥር 11 ላይ ጌታችንና አምላካችን ሆይ ክብርና ሞገስ ኃይልም ልትቀበል ይገባሃል፣ አንተ ሁሉን ፈጥረሃልና በፈቃድህም ተፈጥረዋልና ሆነዋልምና ብሎ የእግዚአብሔር የማይለወጥ ቋሚ የሆነ የጸና ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎ ያለው በቃ በእግዚአብሔር ትእዛዝ የወጣ መግቦቱ፣ የእግዚአብሔር መግቦት ማለትም እግዚአብሔር ያሻውን ሊያደርግ ይችላል። ይህንን የተናገረው ናቡከደነጾር ነው። ዳንኤል ምዕራፍ 4 ቁጥር 35 ላይ የምድር ህዝቦች ሁሉ እንደ ኢምንት ይቆጠራሉ፣ በሰማይ ኃይላት በምድርም ህዝቦች ላይ የወደደውን ያደርጋል፣ እጁን መከልከል የሚችል የለም፣ ምን ታደርጋለህ ብለው የሚጠይቀውም የለም፣ ፈቃዱን ለማድረግ የሚከለክለው የለም። ይሄ ዲክሪቲቭ የሚባለው ወይም ደግሞ የእግዚአብሔር ትእዛዛዊ በቃ አዋጃዊ የሆነው የእግዚአብሔርን ትእዛዝ። ሌላኛው የእግዚአብሔርን ፈቃድ ብለው ሲሉ የነገረ መለኮት ምሁራን ይሄ የእግዚአብሔርን የተገለጠ ፈቃድ ፕሪስክሪፕቲቭ የሆነውን ፈቃዱ የተገለጠው ፈቃድ፣ ያ የተገለጠው ፈቃድ ግን በእኔና በእናንተ በማድረግ ባለማድረግ ውስጥ ያለ ነው። ስለዚህ ባልሳሳት ሲኤስ ሉዊስ ነው ይህንን አለ የሚባለው፣ ልሳሳት እችላለሁኝ። ፈቃድህ ይሁን ብለው የሚጸልዩና ፈቃዳችሁ ደግሞ ይሁንላችሁ ብሎ እግዚአብሔር የሚላቸው ሰዎች አሉ በምድር ላይ። ስለዚህ የትኞቹን መሆን እንፈልጋለን? ስለዚህ የእግዚአብሔርን ፈቃድ ከእኛ ፍላጎት በላይ ሊሆን ግድ ነው። ምክንያቱም ኢየሱስ ክርስቶስ በመስቀል ሞቱ ያሳየን ነገር ይሄ ነው። ኢየሱስ ክርስቶስ ጥቂት ልፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻለ ይህ ጽዋ ከእኔ ይለፍ፣ ነገር ግን እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁን ብሎ ጸለየ። ማቴዎስ ወንጌል ምዕራፍ 26 ላይ እኔና እናንተን ፍላጎት በጣም ያለፈ ነው። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ከዚህ ታላቅ መገለጥ የተነሳ እንዳልታበይ የሥጋዬ መውጊያ እርሱም አለ የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ። እንዲነሳለት ብዙ ጊዜ ጠይቋል፣ ነገር ግን ከሱ ፍላጎት ከሱ ሐሳብ በላይ ስለሆነ። ጸሎት በዋናነት ወገኖች የምንፈልገውን ነገር ማግኛ አይደለም። እግዚአብሔር የሚፈልገውን ለሚፈልግበት ዓላማ ራሳችንን እንድንሰጥለት የሚያደርግበት መንገድ ነው። ጸሎት የእሱን ሐሳብ በእና በእናንተ ሕይወት ውስጥ እንዲፈጸም የምንፈቅድበት ነው። እጁን የምንጠመዝበት አይደለም። የኔ ፈቃድ አይሁን ያንተ ፈቃድ ይሁን ብለን ከእርሱ ጋር የምንስማማበት። በዚህ ባለንበት ዘመን በጣም ሰዎች ለምኞቶቻቸው እንዲኖሩ ነው አደለ? ነገሮች ሁሉ የሚያበረታቱት የምናያቸው ማስታወቂያዎች ሁሉ ይሄ ነገር ያስፈልግሃል፣ ስለዚህ ምኞትህን ማሳካት አለብህ፣ እዳም ገብተህ ቢሆን ተበድረህም ተለክተህም አድርገው አይነት ነገር የልባችንን ሐሳብ እንድንከተል መጽሐፍ ቅዱሳችን ጸሎት የራስን ፍላጎት ሳይሆን ራስን ለእግዚአብሔር ሐሳብ ማስገዛት ነው። ወደ እሱ ትልቅ ዓላማ እንድንመለስ የጸሎታችን ግብ ራሳችንን ለእርሱ ፈቃድ ማስገዛት፣ ራሳችንን ለእርሱ ሐሳብና ዓላማ ተገዥዎች ማድረግ ነው። ወገኖች ፈቃድህ በሰማይ ይሁን እንዳለች እንዲሁ በምድር ይሁን ብለን ስንል የእኛን የሆነውን ፈቃድ የምንተውበት ከእርሱ ጋር ለመስማማት እንግዲህ ምን አይነት ነገር በልባችን በአእምሯችን ውስጥ እንዳለ ባላቅም፣ በእርግጠኝነት እግዚአብሔር ከእርሱ ጋር እንስማማ ይፈልጋል፣ እኔንም ጨምሮ ሁላችንን። በጣም የበሰለ ጸሎት ምን አይነት ጸሎት መሰላችሁ? የበሰለ ጸሎት ጌታ ሆይ የምፈልገውን ስጠኝ ከሚል ያለፈ የምፈልገውን ነገር አድርግልኝ አይደለም፣ ግን በጣም ከዛ የዘለለ ከዛ የወጣ የበሰለ ጸሎት ከምንፈልገው ሐሳብ ጋር ሕይወታችንን እንዲገናኝ ማድረግ ሳይሆን ከሱ ዓላማ ጋር መስመራችን እንዲገናኝ ማድረግ። ይሄ ፍላጎታችንን ምኞታችንን ምናምን የሚለውን ነገር የምንተውበት መስቀል እኮ በጣም እኮ የሚያሳየን ብቸኛው ነገር የሰማዩ ፈቃድ ምድር ላይ እንዲሆን ኢየሱስ ክርስቶስ ተከተሉኝ ብሎ ሲል የጠራው ጥሪና ኢየሱስ ክርስቶስ ለደቀ መዛሙርቱ ያላቸው ነገር ምንድን ነው? እሱ ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ዕለት ዕለት ይከተለኝ። ስለዚህ መስቀሉን የተሸከመ ሰው የራሱ ነገር የለው፣ በእርሱ የተያያዘ ስለሆነ የእግዚአብሔር ፈቃድ ወገኖቼ ምንም ድርድር ውስጥ በማይገባ መልኩ በመስቀል ላይ ተፈጽሞ እንመለከተዋለን። በጣም ትልቁ የእግዚአብሔር ፈቃድ የተፈጸመበት ስፍራና ቦታ ለሁላችንም መማሪያው መስቀሉ ነው። አሁን የፋሲካ ሰሞን ነው አይደለ? ይህንንም የምናስብበትም ጭምር ነው። ምክንያቱም በሰማይ ያለው ፈቃድ በምድር እንዲሆን ኢየሱስ ክርስቶስ በፍጹም ምሳሌነት ራሱን ለአባቱ ፈቃድ ሲያስገዛ እንመለከተዋል። የእግዚአብሔር ፍቃድ ግልጽ የሆነ በጣም ሊታይ በሚችል መልኩ በቀራኒው ላይ ያየነውን። የሚገርመው ነገር የመስቀሉ ስራ ወገኖች የሰው አመፅ እና የመለኮት ዓላማ ፊት ለፊት የተላተሙበት ቦታ ነው። የሰው አመፅ የመለኮት ዓላማ ፊት ለፊት የተላተሙበት እዚህ ሀገር መኪና በጣም አደጋ ሲደርስበት ቶታል ሆነ ይባላል አይደለ? ባጭሩ መስቀሉ እኔና እናንተን ቶታል አድርጎናል። አሜን። አንድ ሰው ብቻ ነው አሜን ያለ። በቃ ከመስቀሉ ጋር የነበረው ኢምፓክት በጣም ከባድ ነው። የራሳችን የሆነ የሚባል ነገር እንዳይኖረን የተቸገርነው እኔና እናንተ መልሰን ከመስቀሉ እየወረድን ነው እየታገልን ያለ ነው። ስለዚህ የኔና የእናንተ በእውነት በመስቀሉ እውነት ቶታል መሆኑ ይጠቅመናል እንጂ አይጎዳንም። በኪሳራ ይልኩንም የዚህ ሀገር ኢንሹራንስ የሚያደርገው ነገር ምንድነው? ቶታል ከሆነ በኋላ በኪሳራ ነው አይደል ይልኩን በአብዛኛው። ምክንያቱም የመኪናውን ቫሊዩ አሳንሰውት ነው የሚሰጡን ቼክ የሚሰጠው። እግዚአብሔር ያንን አይደለም ያደረገው። አስቡት፣ እግዚአብሔር በመስቀሉ የሰራው ያደረገው ነገር የኔና የእናንተን ማንነት ከእሱ ጋር በነበረው ኢምፓክት ቶታል ሲያደርገው የላቀ ማንነት ነው የሰጠን፣ የልጁን መልክ እንድንመስል የሰማዩ ፈቃድ ከእሱ ጋር እንድንስማማ፣ ያ ቃና ያ መዓዛ በእኔና በእናንተ እንዲታይ መስቀሉ የእግዚአብሔር ፈቃድ የሆነውን በፍጹም ማንም ምንም ነገር ሊያቆመው እንደማይችል እንዲሁም سنመለከተው መስቀል ሽንፈት ይመስላል አይደለ? መስቀል ጉልበት እንጂ ሽንፈት አይደለም። ምክንያቱም የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን የእግዚአብሔር ኃይል ነው። እግዚአብሔር ያለምን ጥበብ ሊያስንቅ ስለፈለገ ሞኝ የሆነውን ነገር በጣም ያልተመረጠውን መንገር ነው እግዚአብሔር የመረጠው ክብሩን ለማሳየት። የቀራኒዮ የእግዚአብሔር ፈቃድ በጣም ለድርድርና ለውይይት የሚቀርብ አይደለም። ስለዚህ የሰማዩን ፈቃድ سنፈልግ እኔና እናንተ ተቻችለን ተስማምተን አለ አይደል ይሄንን ቀንሰን ይሄንን ጨምረን ኔጎሺየሽን የሚባል ነገር አለ አይደል? ሁለት ትልልቅ ሀገራት በጦርነት ላይ ሲገኙ የሚስማሙበት በመመተውና በመቀበል አይነት ነገር በመስጠትና በመቀበል እንደዛ አይደለም ወገኖች። እግዚአብሔር ከቀራኒዮ ለሰው ልጆች የሚሆነን ማዳኑን ሲገልጥ ሲያደርግ ከኔና ከናንተ ከየትኛውም አይነት ሁኔታችን ነገራችን በላይ የርሱ ሐሳብና ዓላማ ዋጋ ስላለው ወገኖች በመስቀሉ ላይ የሆነው ነገር ለኔና ለናንተ ትምህርት ሊሆነን የሚገባው እኛ ከመናልፍበት አሁን ህመም ብለን ከመስማን ከመናልፍበት ነገር በላይ በጣም እግዚአብሔርን ዋጋ ጠይቆታል። ስለዚህ መርሳት የሌለብን ነገር የእግዚአብሔር ፈቃድ በእውነት በክርስቶስ ኢየሱስ መስቀል ሞቶ መነሳት ውስጥ ተገልጧል። ስለዚህ የእግዚአብሔርን ሐሳብ ለንስማማ ከእግዚአብሔር ሐሳብና ፈቃድ ውጭ የትኛውም ነገር እኔና እናንተ ሊያተርፈን የማይችል እንደሆነ ይሄ የእግዚአብሔር ሐሳብ ፈቃደ በሰማይ እንደሆነች እንዲሁም በምድር ይሁን ብለን ስንል በደውጭ በአደባባይ ልንኖረው የሚገባንን ህይወትና ማንነትን እንድናንጸባርቅ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን ብለን ስንል ይሄ ፈቃድ በምድር ይሁን ብለን ስንል በእኔና በእናንተ እንዲገለጥና እንዲታይ ነው። ይሄ ጸሎት የተልእኮ ጸሎት ነው። ይሄ ጸሎት እግዚአብሔር ፈቃዱ በምድር እንዲሆን እንዲፈጸም። ስለዚህ ቅድም ያነሳናቸው ታሪኮችን መለስ ብለን سنመለከት ዮሴፍ የእግዚአብሔርን ሐሳብና ፈቃድ በምድር ላይ እንዲከወን እንዲፈጸም ራሱን መስጠት ሲሆን ነበር። ስለዚህ በምድር ትሁን ብለን ስንል የተልእኮ ጸሎት ነው እየጸለይን ያለነው። በጣም እኔና እናንተ አማኞች ሆነን ሰዎች ከመከራ ከተለያየ ነገር በህይወታችን ውስጥ በሚታየውና በሚመጣው ነገር የእግዚአብሔርን ጸጋ ምናይበት ቤተክርስቲያን በቀደመው ታሪኳ ውስጥ በተለይ ደግሞ በግሪክ ሮማውያኑ ታሪክ ውስጥ የቤተክርስቲያንን ታሪክ ስታነቡ በጣም ነው የምትገረሙት። በእነርሱ ህይወት ውስጥ እግዚአብሔር እንዴት እንደሰራ ለዓለም ሊታይ የሚገባውን የሰማዩን ፈቃድ በምድር ላይ እንዴት እንዳንጸባረቁ ያም የተሻለውን መንግስት የምናሳይበት መንግስት ትምጣ ብለን አይደል የጸለይነው? ባለፈው ስንናገር ይሄ መንግስት እንዴት ይምጣ ብለን ስንል የሰማዩን ፈቃድ በምድር ላይ እንዲሆን በማድረግ ከሱ ጋር በመስማማት በዛን ዘመን የነበረ የሚገዳደረውን የቄሳርን አምላክነት የሚያሽር የሚገዳደር ቄሳር አምላክ አይደለም ኢየሱስ አምላክ ነው ብለው ሲሉ በምድር እንዲገለጥ ያደረጉት እኮ ነው። በዓለም ውስጥ ቤተክርስቲያን የእግዚአብሔርን መንግስት የእግዚአብሔርን ሰማያዊውን ፈቃድ እንድታሳይ ተጠርታለች። ወገኖች በአደባባይ ስንጸልይ እንደ ግብዞቹን ጸልይ ይያልኩኝ አይደለም ያለሁት። የጸሎታችን ህይወታችን ነው። ስለዚህ ሰዎች በመኖረው ኑሮ ውስጥ በእኛና በእናንተ ህይወት ውስጥ የሚገለጠው ነገር ያያሉ ይመለከታሉ። የማጠቃለያ ሐሳብ የእግዚአብሔርን ሐሳብ ወይም ደግሞ ፈቃዱ በሰማይ እንደሆነች እንዲሁ በምድር ትሁን ብለን ስንጸልይ ይያልን ያለ ነው። የእግዚአብሔር ዓላማ ከሰዎች ክፋት ይልቃል። ስለዚህ ክፉ ሆኖብኝ አላሰራሉኝ ብለን የምንላቸውን ምክንያቶች በጠቅላላ ወደ ጎን አድርገን ከእግዚአብሔር ሐሳብ ጋር መስማማት ምንኖርበት ነው። ይሄ የእግዚአብሔር ሐሳብ ይሄ ጸሎታችን ይያልን ያለ ነው። የእግዚአብሔር የጊዜ አቆጣጠር የኛን ታጋሽነት ይጠይቃል። እግዚአብሔር ፈቃዱን ሲያደርግ በትግስት በእኛ ህይወት ውስጥ ያደርጋል። ስለዚህ የእግዚአብሔር ፈቃድ ከፈለገው ትቻችን በላይ ሆኖ መገኘት አለበት። እንዲወስድ ጸለይኩኝ ያለ ነገር ግን ያ የጸለየው ጸሎት ግን እግዚአብሔር ደግሞ ኃይሌ በደካሚ ይገለጣል ጸጋዬ በቀሃል ብሎ አለኝ። ስለዚህ የእግዚአብሔር ድል በመስቀሉ ተገልጧል። ስለዚህ የሰማዩን ፈቃድ سنፈልግና سنሻ የተገለጠው የመስቀሉ እውነት የእግዚአብሔር ፈቃድ ሲገለጥ ያንን በማሰብ ከእግዚአብሔር ሐሳብ ጋር መስማማት አለብን ይላልን። ስተመጨረሻ እግዚአብሔር የሆኑ ህዝቦች ይሄንን የጸሎት ልመና በአደባባይ ልንኖረው ይገባል። ስለዚህ የተልእኮ ጸሎት ነው ማለት ነው። ፈቃደ በሰማይ እንደሆነች እንዲሁ በምድር ትሁን። ስለዚህ ከሰኞ እስከ ቅዳሜ ባለው ጊዜ ውስጥ ይሄንን ጸሎት በተግባር እየኖርነው ነው ያለነው። ለመጸለይ ብቻ አይደለም እየጸለይን ያለነው። ለዚህ ነው ትንታኔውን ለማየት እየሞከርን ያለነውና ወገኖች የጸሎት ልመና እንደው በከንቱ የምንደጋግመው ቃላት አይደለም። እግዚአብሔርን ሉዓላዊነት በታጋሽነት ለመጠበቅ ምኞትና ፍላጎቶቻችንን ለእርሱ ለማስገዛት በዓለም መካከል ፈቃዱ ግልጽ ሆኖ እስኪታይ ድረስ ለእርሱ ታማኝ ሆነን እንድንመላለስ ሕይወታችንን እንድንመራ የቀረበ ጥሪ ነው። አሜን። ጌታ ይባርካችሁ። በእግዚአብሔር ፊት ተነስተን እንጸልያለን።